Trawata, Kopi Boritin Walipta Devina Nagatibula.
The Voice of America!
Yeh, Yamerika Dims, Radio Tabiano. I'm going to go to the house.
አሁን ትላንት ወዲያና እስኪ ትላንትና በጣም በሚያሳዝን ሁኔታ ሰው ጉዳይ አለበት ምናምን እየተባለ ሴቶችን ለይተው 50 በላይ ሴቶች እና ተወሰዱ ወንዶች አሉበት ረሽኗል የጉሙዝን ማህበረሰብ ማለት ነው።
የክልሉ ፖሊስ ምክትል ኮሚሽነር ምስጋናው እንጂ ፈታናቸው ሙሉ ዘገባውን በአብይ ርዕስ እንመለስበታለን። መንግስት ወደ ትግራይ ክልል እርዳታ ለማድረስ ማነቆናቸው የተባሉ አሰራሮችን ማስተካከሉን የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ ቢለኔ ሲዩም ገለጹ። ዘገባለን። ጤና ይስጥልኝ የተከበራችሁ አድማጮች እንደምን አመሻችሁ። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanharic ደግሞ በፌስቡክ ገጻችን በቀጥታ ስርጭታችንን መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንደመጣለን። አሁን የዕለቱን አብይ ዋና ዋና ዜናዎች እናስደምጣችሁ።
እንደምን አመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። መንግስት ወደ ትግራይ ክልል እርዳታ ለማድረስ ማነቆናቸው የተባሉ አሰራሮችን ማስተካከሉን የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ ቢለኔ ሲዩም ተናገሩ። የተባበሩት መንግስታት ድርጅት ዋና ጸሐፊ ረዳት ቃል አቀባይ ትናንት ሲናገሩ ወደ ትግራይ እርዳታ ለማድረስ ብቸኛ የሆነው የአፋር መስመር ተደራሽ እንዳልሆነ ገልጸዋል። አሁን በአካባቢው እንቅፋት እየፈጠረ ያለው የህወሓት ጠብ አጫሪነት ነው ያሉት የኢትዮጵያ ጠቅላይ ሚኒስትር ጽፈት ቤት የፕሬስ ኃላፊ ግን የተደራሽነት ችግር ጥያቄ መቅረብ ያለበትም ለዚሁ ቡድን ነው የሚል ምላሽ ሰጥተዋል። ዛሬ በጠቅላይ ሚኒስትር ጽፈት ቤት የተሰጠውን መግለጫ የተመለከተ ዘገባ በመጽሔት ክፍለ ጊዜ ይቀርባል። በሌላ ዜና የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፍሪ ፌልትማን እና የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ትናንት ረቡዕ በዋና ጸሐፊው ጽህፈት ቤት ተገናኝተው ተወያይተዋል። ሁለቱ ባለስልጣናት የተገናኙት እየተበላሸ መጥቷል ባሉት የኢትዮጵያ ሁኔታ ላይ ለመነጋገር መሆኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ቢሮ በትዊተር ገጹ ባሰፈረው ቃል አሳውቋል። የንግግራቸው አጀንዳም በድርድር ላይ የተመሰረተ ተኩስ አቁም መድረስን አጣዳፊነትና እርዳታ ለሚያስፈልጋቸው ሁሉ ባልተገደበ ሁኔታ እንዲደርስ ማድረግ አስፈላጊ መሆኑ ላይ እንደነበረ አመልክቷል። በሌላ ዜና ባለፈው ሰኔ 26 ፈርሶ የነበረው የተከዜ ድልድይ ተጠግኖ ዛሬ አገልግሎት መስጠት መጀመሩን መቀሌ የሚገኘው ሪፖርተራችን ሙልጌታ አጽባሃ ዘግቧል። ድልድዩ የተጠገነው በኤፈርት ተቋማትና በህዝቡ ትግግዝ መሆኑን የክልሉ የኮንስትራክሽንና የትራንስፖርት ቢሮ ኃላፊ ናቸው የተባሉት ወይዘሮ አልማዝ ገብረጻድቅ መናገራቸውን ዘገባው ጠቁመዋል። ፌደራሉ መንግስት የትግራይ ክልላዊ መንግስት መታገዱንና ስልጣኑ የጊዜያዊ አስተዳደሩ መሆኑን ማስታወቁ የሚታወስ ነው። የድልድዩ መጠገን በክልሉ ውስጥ እጅግ አስፈላጊ የሆነውን እርዳታ ለማድረስ እገዛ ያደርጋል ቢባልም አሁን ግን አገልግሎት እየሰጠ ያለው ለሰው መደበኛ እንቅስቃሴና ለጸጥታ አካላት ዝውውር ነው ብለዋል ወይዘሮ አልማዝ። ለድልድዩ መፍረስ ፌደራሉ መንግስት በሽብርተኝነት የፈረጀው ህወሓትና መንግስቱ ሲወነጃጀሉ ተሰምተዋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዩናይትድ ስቴትስ ኒውዮርክ እና ኒው ጀርሲ ኒውዋርክ አካባቢ በጎርፍ አደጋ ቢያንስ የ8 ሰው ህይወት መጥፋቱ ታወቀ። ሪቻርድ ግሪን እና ጄፍ ከስተር ያጠናቀሩትን ዘገባ ጽዮን ግርማ ታቀርባለች።
ወደ አነስተኛ የሐሩር አውራጃ ማዕበልነት መዳከሙ የተነገረው ሀሪኬን አይዳ የሚል መጠሪያ የተሰጠው የውቅያኖስ ማዕበል በምስራቃዊዎቹ የዩናይትድ ስቴትስ አካባቢዎች እያደረሰ ባለው የከበደ ዶፍ ዝናብ ምክንያት ግዙፏ ኒውዮርክ ከተማ ውስጥ ለመጀመሪያ ጊዜ የጎርፍ ማስጠንቀቂያ አዋጅ ወጥቷል። በተመሳሳይ ሁኔታም በአጎራባቿ የኒው ጀርሲዋ ኒው አርክ ከተማ ላይም አዋጁ ተደንግጓል። በታዋቂው የኒውዮርክ ከተማ ማዕከላዊ ፓርክ ወይም ሴንትራል ፓርክ ላይ ትላንት በአንድ ሰዓት ውስጥ 8 ሴንቲሜትር ውሃ ተመዝግቧል። አብዛኞቹ የከተማይቱ መንገዶች በአጭር ጊዜ ውስጥ ወደ ጅረትነት በመቀየራቸው የግል ተሽከርካሪዎችና የህዝብ ማመላለሻ አውቶቡሶች በጎርፉ ተውጠዋል። የከተማይቱ የህዝብ ማመላለሻ አስተዳደርም ከአንድ በስተቀር ሁሉንም የምድር ለምድር የባቡር መስመሮች ዘግቷል። ግዙፉ የኒው አርክ ዓለም አቀፍ አውሮፕላን ጣቢያም በተመዘገበው 8 ሴንቲሜትር መጥለቅለቅ ምክንያት የበረራ አገልግሎት እንዲቋረጥ የተደረገ ሲሆን የበረራ መቆጣጠሪያ ማማው ላይ የነበሩ ሰራተኞችም በከባድ አውሎ ንፋስ ማስጠንቀቂያ ምክንያት እንዲወጡ ተደርገዋል። የኒው ጀርሲና የኒውዮርክ ግዛቶች ገዢዎችና የኒውዮርክ ከተማ ከንቲባ በሙሉ አካባቢዎቻቸው ላይ ያስቸኳይ ጊዜ ሁኔታ አውጀዋል። በአጎራባቾቹ ፔንሲልቬኒያና ለዋሽንግተን ዲሲ ተዋሳኝ በሆነችው ሜሪላንድና ዴላዌር ግዛቶችም በከበደው ዝናብና በአውሎ ንፋስ በህይወትና በንብረት እንዲሁም በአገልግሎቶች ላይ ጉዳት መድረሱ ተዘግቧል። ሜሪላንድ ውስጥ በደረሰው መጥለቅለቅ አንድ ሰው መሞቷና ሌላ ሰው የደረሰበት እስካሁን እንደማይታወቅ የተገለጸ ሲሆን በምስራቃዊዎቹ አካባቢዎች ቢያንስ 8 ሰው መሞቱ ታውቋል። የደቡባዊቱ ሉዚያና ደቡብ ምስራቅ አካባቢዎች የመታቸውና ከፍተኛ ጉዳት ያደረሰችው ሃሪኬን አይዳ በነበራት በሰዓት የ240 ኪሎ ሜትር ፍጥነት የዩናይትድ ስቴትስን ዋና ምድር ከመቱ በብርታ ታቸው ከገነኑ የውቅያኖስ ማዕበሎች አንዱ ሆኗል።
ጽዮንን ለዘገባው አመሰግናለሁ። በቀጣዩ አጭር ዘገባም ዩናይትድ ስቴትስ እንቆያለን። አብዛኛውን የጽንስ ማቋረጥ አገልግሎት የሚከለክለው የቴክሳስ ሕግ እንዲታገድ የሚጠይቀው አቤቱታ በዩናይትድ ስቴትስ ጠቅላይ ፍርድ ቤት ውድቅ ተደረገ። ሕጉ በዩናይትድ ስቴትስ ሁለተኛ ግዙፍ ግዛት እንደሆነች በሚነገረው በቴክሳስ ጽንስን በማቋረጥ ጉዳይ ላይ የሴቶችን የመወሰን መብት በብዙ የሚቀንስ እንደሆነ ተነግሯል። ጄሲካ ግሬኮ ያጠናቀረችውን ዘገባ ኤደን ገረመው ታቀርባለች።
ትላንት ረቡዕ ተግባራዊ መደረግ የጀመረውን ጽንስን ማቋረጥን የሚከለክለውን የቴክሳስ ግዛት ሕግ ለማስቆም ከአገልግሎት ሰጪዎችና ከሌሎችም የቀረቡለትን የይግባኝ አቤቱታ ጠቅላይ ፍርድ ቤቱ ውድቅ ያደረገው 4-5 በሆነ ድምጽ ነው። ይሁን እንጂ ከሕጉ ጋር የተያያዙ ሌሎችም ክሶችና አቤቱታዎች ገና ውሳኔ ያልተሰጣቸው በመሆኑ ይህ የዛሬው የፍርድ ቤቱ ውሳኔ የግዛቲቱ ሕግ ጸንቶ ስለመቆሙ ማረጋገጫ እንደማይሰጥ ዳኞቹ ተናግረዋል። ሪፐብሊካኑ የቴክሳስ ሀገረ ገዥ ግሬግ አቦት ባለፈው ግንቦት የፈረሙበትና ያጸደቁት ይኸው ሕግ ጽንስ የልብ ትርታ እንዳለው ሐኪሞች ካረጋገጡበት ጊዜ ጀምሮ ማቋረጥ እንደማይቻል የሚደነግግ ነው። ያ ጊዜ ደግሞ ብዙዎቹ ሴቶች መጸነሳቸውን እንኳን ላያውቁ የሚችሉበት ወደ 6 ሳምንታት የሚሆን ጊዜ በመሆኑ ብዙዎችን ሲያነጋግርና ሲያነታ ቆይቷል። አዲሱ የቴክሳስ ሕግ ሮቪ ዌድ ተብሎ የሚታወቀውን የዛሬ 48 ዓመት በአውሮፓውያን ዘመን አቆጣጠር በ1973 ዓ.ም ብረት በጠቅላይ ፍርድ ቤቱ የተላለፈውን ጽንስን የማቋረጥ መብት ውሳኔ ለመገዳደር ከወጡ ሕግጋት እጅግ የጠበቀው እንደሆነ የሚነገር ሲሆን ሪፐብሊካኑ የያዙት በመላ ሀገሪቱ ጽንስን ማቋረጥ እንዲከለከል የሚያደርጉት ጥረት አካል መሆኑም ይታወቃል። ቢያንስ 12 የሚሆኑ ግዛቶች በጽንስ መጀመሪያ አካባቢ ማቋረጥን የሚከለክሉ ሕግጋትን ቢያወጡም ሁሉም በጠቅላይ ፍርድ ቤቱ እየታገዱ ተግባራዊ ሳይደረጉ ቆይቷል። የጠቅላይ ፍርድ ቤቱ ዋና ዳኛ ጃን ሮበርትስ የቴክሳሱ ሕግ ውድቅ እንዲደረግ ድምጽ ከሰጡት ከሌሎቹ 3 ለዘብተኛ ከሚባሉ ዳኞች ጋር ወግነዋል። ምንም እንኳን የይታገድልን አቤቱታው በአብላጫው ዳኞች ውድቅ ቢደረግም ዋናው ዳኛ እንዳሉት ውሳኔው በጉዳዩ ላይ የቴክሳስ ሕገ መንግስታዊነት የሚያረጋግጥ ተደርጎ ሊወሰድ እንደማይችል በአጽንኦት አስታውቋል። በጄሲካ ግሬግ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዘገባው አመሰግናለሁ። የዩናይትድ ስቴትስን የአፍጋኒስታን የመጨረሻዎቹ ቀናትና ከ124,000 በላይ ሲቪሎች በጥድፊያ የወጡበትን አኳኋን ከፍተኛ የአሜሪካ ባለስልጣናት ፕሬዝደንት ጆ ባይደን ልዩ ስኬት ካሉት እጅግ በተለየ መንገድ እንዳስቀመጡት ተገለጸ። በ18 ቀናት ውስጥ የተከናወነውን የማስወጣት ሂደት በዩናይትድ ስቴትስ ታሪክ እጅግ ግዙፍና ጀግንነት የተመላበት ሲሉ ባለስልጣናቱ ገልጸውታል። ያም ቢሆን አብዛኞቹ ልዩ መቀበያው ቪዛ የሚጠይቀውን መስፈርት ያሟሉ አፍጋናውያን ሳይወጡ መቅረታቸው ያሳዝነናል፣ ያስቆጣናል፣ ይጸጽተናል ማለታቸው ተጠቅሷል። በልዩ ቪዛው ተጠቅመው ከታሊባን አገዛዝ እናመልጣለን ብለው ተስፋ አድርገው የነበሩ አብዛኞቹ የአፍጋኒስታን ዜጎች እንዳልወጡ ባለስልጣናቱ አምነዋል። ይበዚህ እንዳለ የአውሮፓ ህብረት አባል ሀገሮች የመከላከያ ሚኒስትሮች ታሊባን አፍጋኒስታንን መቆጣጠሩን ተከትሎ ወደፊት የሚከሰቱ ቀውሶችን እንዴት ምላሽ መስጠት እንደሚሻል ውይይት አድርገዋል። ፈጥኖ ደራሽ ኃይል ማቋቋም ይሻል እንደሆነም ተነጋግረዋል ተብሏል። ከተለያዩ የአፍሪካ አካባቢዎች ባገኘናቸው ዜናዎች እናጠቃልላለን። ናይጄሪያ ሰሜን ምዕራብ ግዛት ውስጥ ታጣቂዎች 73 የሁለተኛ ደረጃ ተማሪዎችን እንደጠለፉ ተገለጸ። በአካባቢው የታጠቁ ቡድኖች ትምህርት ቤቶችን እየወረሩ ተማሪዎችን በመጥለፍ ማስለቀቂያ መጠየቅ የሚደጋግመው ሲሆን በዚህ የአውሮፓ ዓመት ብቻ 1000 የሚሆኑ ተማሪዎች ተጠልፈው እንደነበረና ነገር ግን አብዛኞቹ እንደተለቀቁ የአዣንስ ፍራንስ ፕሬስ ዘገባ አመልክቷል። በምስራቅ ዲሞክራሲያዊት ኮንጎ ሪፐብሊክ ደግሞ ተጠርጣሪ ጽንፈኛ እስላማዊ ታጣቂዎች 4 ሲቪሎችን መግደላቸውና ብዛት ያላቸውን ማገታቸውን የሀገሪቱ መንግስት አስታውቋል። ታጣቂዎቹ በአጀብ ይጓዙ የነበሩ ተሽከርካሪዎች ላይ የደፈጣ ጥቃት ከፍተው መኪናዎቹን በእሳት እንዳጋዩ ነው የተገለጸው። የጦር ሰራዊቱ 50 የሚሆኑትን ታጋቾች እንዳስለቀቀ የተናገሩት የኮንጎ መንግስት ቃል አቀባይ የተባበሩት ዲሞክራሲያዊ ኃይሎች የተባለው የዩጋንዳ አክራሪ ቡድን ያገታቸውን የተቀሩትን ለማስለቀቅ ዘመቻ መከፈቱንም አመልክተዋል። የኮንጎ መንግስት በኢቱሪና ኪቮ ክፍለ ግዛቶች ካለፈው ግንቦት አንስቶ ወታደራዊ አዋጅ የደነገገ ቢሆንም ሀገሪቱን ከሩዋንዳና ከዩጋንዳ ጋር በሚያዋስኑት ድንበሮች ላይ የታጠቁ ቡድኖች ጥቃት አሁንም እንደቀጠለ መሆኑ ተገልጿል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ነሐሴ 27 2013 ዓ.ም ተመረጥ ዝግጅታችንን ነው እየተከታተላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በamharic.voenews.com እንዲሁም በ@voenews የፌስቡክ ገጻችን መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንደመጣለን። አሁን የዕለቱን አብይ ርዕስ እናሰማችሁ። በቤንሻንጉል ጉሙዝ ክልል ካማሽ ዞን በሎጅ ጋንፎይ ወረዳ ነሐሴ 24 እና 25 2013 ዓመተ ምህረት ታጣቂዎች በፈጸሙት ጥቃት ከ50 በላይ ሴቶች መግደላቸውን የክልሉ ፖሊስ አስታወቀ። ጉህድን የተባሉ ታጣቂዎች በካማሽ ዞን 5 ወረዳዎች ውስጥ ጥቃት ፈጽመው ሲቪሎችና የመንግስት የጸጥታ ኃይሎች ላይ ጉዳት ማድረሳቸውንም የክልሉ ፖሊስ ምክትል ኮሚሽነር ምስጋናው እንጂፈታ ለቪኦኤ ገልጸዋል። ምክትል ኮሚሽነሩ ሁኔታው ከክልሉ የመከላከል አቅም በላይ ከመሆኑ በፊት የፌደራሉ መንግስት ድጋፍ ማድረግ አለበት ብለዋል። በክልሉ መንግስት ወንጀላ የቀረበባቸው አካላትን በስልክ ለማነጋገር ያደረግነው ጥረት አልተሳካም። ናኮር መልካ ተጨማሪውን ዘገባ ያስደምጠናል።
የቤኒሻንጉል ጉሙዝ ክልል ፖሊስ ምክትል ኮሚሽነር ምዝጋናው እንጂፈታ የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጎዴን ታጣቂዎች ናሴ 24 እና 25 2013 ዓመተ ምህረት በፈጸሙት ጥቃት ከ50 ሴቶች በላይ በጅምላ መግደላቸውን ተናግረዋል።
ፖለቲካ ድርጅት የዚህ በፊት አካባቢ እንደነበረ ይታወቃል። ክልልም እና አሁን የሰላም ትግሉን ትቶ በአፋሙዝ ተደራጅቶ ይህንን ጥቃት እየፈጸሙ ነው ያለው። አሁን መተከልም ዞን እንደዚሁም ደግሞ ብሬክ አድርጎም ወደ ካማሽ ገብቷል። ይህ በጣም በሚያሳዝን ሁኔታ ግዴታ ላይ እያደረጉ ያሉት እዛ አካባቢ የጉሙዝ ማህበረሰብ ነው በስፋት ያለው። አሁን ሚዲያ የማግኘት እድል የለውም፣ ፌስቡክ የመጠቀም እድል የለውም፣ ምን የመጠቀም እድል የላቸውም። ና ከሀምሳ በላይ ሴቶች ተገለዋል። አሁን ትላንት ወዲያ ና እስኪ ትላንትና በጣም በሚያሳዝን ሁኔታ ሰው ጉዳይ አለበት ምናምን እየተባለ ሴቶችን ለይተው ሀምሳ በላይ ሴቶች ና የተወሰዱ ወንዶች አሉበት ረሽኗል። የጉሙዝን ማህበረሰብ ማለት ነው። በትክክል የደረሰው ጉዳት መጠን ከዛ ኃይልም ለማስጠቀቅ አሁንኛ ተጨማሪ ኃይልም እየጠየቅን ያለ ነው።
የክልሉ ጸጥታ ኃይሎች በካማሺ ውስጥ በሚገኙ አምስቱም ወረዳዎች ውስጥ ከጎዴን ታጣቂዎች ጋር ውጊያ እያካሄዱ መሆኑን ምክትል ኮሚሽነሩ ጨምረው ገልጸዋል። ታጣቂዎቹ በሰላማዊ ሰዎች ላይ እያደረሱ ነው ያሉትን በደልና ለጥቃቱም ምክንያት ነው የሚሉትን ያስረዳሉ።
ከሰው ቤት ጋር ተያይዞ ብዙ ጥፋት ፈጽሟል። አሁን ግዴሳ ውስጥም ሰው ቤት ጠፍቷል። ወደ ፏፏቴ አካባቢም በተመሳሳይ ተንከራኝ ባለ ቦታ ላይ ሰው ቤት እንደጠፋ ነው መረጃ ያለን። ከማይ ዞን ዙሪያው እስከ ትላንትና ድረስ ዛሬም እየተፋጠጡ ነው። የከማሽ ዞን ከተማው ራሱ ማለት ነው ለመምጣት በሰላም ኃይል ዙሪያውን ከቦ ነው ያለው። የዛሬም ድረስ ማለት ነው አጋሎሜቲ ወረዳ የሚባል በተመሳሳይ፣ ፌዳል በተመሳሳይ፣ ያሶ በተመሳሳይ ስያሜያቸው ፖለቲካ ድርጅት ስም ነው። አላማቸው አሁን ጉሙዝ ነጻ እናወጣለን፣ መሰረተ ልማት ወደኋላ ቀርተናል፣ ጉሙዝ ራሱን በራሱ የመስተዳደር ማህት ነገር ነው የሚያነሱ እና ያንን በሰላማዊ መንገድ ከመከራከር ይልቅ ያው ይህ መንግስታዊ አካሄድ ይዞ ነው እየተንቀሳቀሱ ያሉ። በርካታ አባላት ተጠርጣሪዎች አስረናል በዚህ ዙሪያ። ከዛ ውጭ ግን ሱዳን እጅግ በጣም ረዥም ነው። ይህንን ለመገፍ አሁን በሱዳን አካባቢ የነበረው ጸረ ሰላም እንቅስቃሴ እጅግ በጣም በመሳሪያ በሀሳብ ኢቨን እዛ አካባቢ ያሉ ወጣቶችን መልምሎ ሱዳን ውስጥ ቁጭ ብሎ ወደዚህ የሚደግፉበት ሱዳን ደግሞ ሽፋን የመስጠት ሁኔታ አለ።
በዚህ ጉዳይ ላይ ከሱዳን በኩል መረጃ ለማግኘት ያደረግነው ጥረት ባለመሳካቱ ለጊዜው ምላሻቸውን ማካተት አልቻለም። በሌላ በኩል የበሎ ጀገንፎይ ወረዳ ፖሊስ ጽህፈት ቤት ኃላፊ ኢንስፔክተር ጃለት አየለ ጥቃቶቹ የተፈጸሙባቸው ቦታዎች ለክልሉ የጸጥታ ኃይል አስቸጋሪ መሆናቸውን ተናግረዋል።
በረሃ ስለሆነ ይሄ ህዝብ ደግሞ አርሶ አደር ነው። እዛ በረሃ ስራቸው የእርሻ ስራ እየሰሩ ነበሩ። እዛ ነው ጥቃት የደረሰባቸው። ያ ቦታ እንዳንድ ጣላት ይዟል። ያለው ጸጥታ አካላችን ኃይል ደግሞ አልተመጣጠነ። ለዛ ነው አሁን አንድ ወደዛ ምንቅሳቀስ በሌላ በኩል ደግሞ ገብቶ ህዝቡ ሊያጠቃ ይችላል የሚል ነገር አሁን ትኩረት ደርጎ መከላከል ስራ ላይ ነው። እዚህ ከተማ ላይ እሱ መከላከል ስራ ላይ ነው አሁን ያለ።
የክልሉ ፖሊስ ምክትል ኮሚሽነር ምዝጋናው በበኩላቸው በአሁኑ ሰዓት የክልሉ የጸጥታ ኃይል የመከላከል አቅም እየተዳከመ መምጣቱን ይናገራሉ።
ይህ ሁሉ ተዳራሽ የሚያደርግ ክልሉ በቂ የሆነ የጸጥታ ኃይል የለውም። አሁን በተደጋጋሚም ትናል አሁን መከላከያም መተከል ዞን አካባቢ ገዛ እያደረገ እንዳለ ይታወቃል። መከላከያ ኃይል በሎ አካባቢ ገዛ አድርጎ በተወሰነ መልኩ እንዲበታተኑ ተደርጓል። መከላከያ ለቆ ከወጣ በኋላ ግን እንደ አዲስ ተደራጅቶ ከተለያየ ቦታ ወጣትን ወደ ራሳቸው አስገድዶ የማስገበት ሁኔታ አለ። ግለሰቦች መሳሪያ የመቀመጥ ሁኔታ አለ። ከዛ ጋር ተይዞ እንደ አዲስ ራሳቸውን አደራጅቶ እዛ አካባቢ የተሰብስቦ እንዳሉ ነው። እዛ ለመግባት የኛ ጸጥታ ኃይል ትንሽ ነው። በቁጥር ደረጃ የቡድን መሳሪያ የለንም። ከዛ ጋር ተያይዞ አሁን ባለው መሳሪያም ባለው የሰው ኃይልም ሶጌ ከተማን እንዳይመጣ የመከላከል ስራ ላይ ነው ያለ ነው። ገብተን ግን እዛ ላይ ማጥቃት የመከላከያ ድጋፍ እንፈልጋለን፣ የፌዴራል ድጋፍ እንፈልጋለን፣ ቶሎ እንዲደርሱልንም ጭምር ጥያቄ እያቀረበ ነው ያለ ነው።
በቶሎ ምላሽ ለማግኘት መቸገራቸውን አክለው አብራርተዋል።
የተለያየ መሳሪያ ጊዜ እንጠይቃለን፣ በፌዴራል ደረጃ እንጠይቃለን። የጊዜ ቶሎ ያለ ማድረግ ሁኔታ አለ። ከዛ ጋር ተያይዞ አሁን የፌዴራል መንግስትም አሁን እንደ ሀገር ችግሮች እንዳሉ ይታወቃሉ። ቢያንስ ክልሉ ያለበትን ችግር ኦልሬዲ ጉዳዩ ከንግግር አልፎ የግጭት ሂደት ላይ ነው ያለው እና ካልተደራጁ አሁንም ዋጋ እንከፍላለን፣ መከላከል አንችልም እና የፌዴራል መንግስት ትኩረት ሰጥቶበት የምንጠይቀው ነገር ማጠናከር፣ ቶሎ ግብአቶችን ማድረስ የምንችልበት አግባብ ገዛ ቢያደርግልን ለማለት ነው።
የፌዴራል ፖሊስ ኮሚሽን ኃላፊዎች በጉዳዩ ላይ ተጨማሪ ማብራሪያ እንዲሰጡ ያደረግነው ጥረት አልተሳካም። በተጨማሪም በክልሉ መንግስት ውንጀላ የቀረበባቸው አካላትን ለማግኘት ያደረግነው ጥረት ለጊዜው አልተሳካም። እንዳገኘን ይዘን እንመለሳለን። በክልሉ ባለፉት 3 ዓመታት በታጣቂዎች ጥቃት በርካቶች መገደላቸውን፣ ንብረት መውደሙንና በብዙ ሺህ የሚቆጠሩ ሰዎች መፈናቀላቸውን መዘገባችን አይዘነጋም። በተለይ በመተከል ዞን ውስጥ ሲከሰት የነበረውን ያለመረጋጋት ሁኔታ ለመቅረፍ የማዘዣ ማዕከል ወታደራዊ አስተዳደር መቋቋሙ ይታወሳል። ለአሜሪካ ድምጽ ናጎር መልካ ካምቦ።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። መንግስት ወደ ትግራይ ክልል እርዳታ ለማድረስ ማነቆናቸው የተባሉ አሰራሮችን ማስተካከሉን የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ሲዩም ተናግረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ረዳት ቃል አቀባይ ትላንት ሲናገሩ ወደ ትግራይ እርዳታ ለማድረስ ብቸኛ የሆነው የአፋር መስመር ተደራሽ እንዳልሆነ ገልጸዋል። አሁን በአካባቢው እንቅፋት እየፈጠረ ያለው የህወሓት ጠባጫሪነት ነው ያሉት የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ግን የተደራሽነት ችግር ጥያቄ መቅረብ ያለበት ለዚሁ ቡድን ነው የሚል ምላሽ ሰጥተዋል። ዛሬ በጠቅላይ ሚኒስትር ጽህፈት ቤት የተሰጠውን መግለጫ የተከታተለው እስክንድር ፍሌው ተከታዩን ዘግቧል።
የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ሲዩም እንዳሉት ለትግራይ ክልል እርዳታ የሚላከባቸው መተላለፊያዎች ቁጥር እየቀነሰ መጥቷል። የህወሓት ታጣቂዎች ጦርነቱን ወደ አጎራባች ክልሎች ማስፋፋታቸውን ተከትሎ አራት የነበረው የእርዳታ ማስተላለፊያ መስመሮች ቁጥር አሁን በአንድ መወሰኑን የጠቆሙት ይህም ሆኖ ግን በቀረው የአፋር መስመር የእርዳታ እህል የጫኑ ተሽከርካሪዎች በጉዞ ላይ ስለመሆናቸው መረጃ እንዳላቸው ጠቅሰዋል። ስንቶቹ እንደደረሱ መረጃው የለኝም፣ ያ መረጃ ግን በሚመለከተው አካል እየተጠናቀረ ነው ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ረዳት ቃል አቀባይ ሶኒ ኒኖ ማርቲኔስ ትናንት ለጋዜጠኞች ሲናገሩ በትግራይ ያለው ክምችት ገንዘብና ነዳጅ እያለቀ ነው ብለዋል። ብቸኛው የእርዳታ ማጓጓዣ መስመር በአፋር ክልል የሚገኘው የሰመራ አብዓላ መተላለፊያም ካለፉት 10 ቀናት ወዲህ ተደራሽ አይደለም ነው ያሉት። በጸጥታ ችግር፣ በቢሮክራሲያዊ ማነቆና በአቅርቦት ምክንያት በቀን ምግብና ምግብ ነክ ያልሆኑ አቅርቦቶችን የጫኑ 100 መኪናዎች ወደ ትግራይ መግባት እንዳለባቸው እንገምታለን ያሉት ረዳት ቃል አቀባይዋ ካለፈው ሐምሌ ወር መጀመሪያ አንስቶ እስካሁን እየገቡ ያሉት መኪናዎች ቁጥር ግን ከሚጠበቀው ከ10% ያነሰ መሆኑንም ነው የጠቀሱት። ይህንኑ የተደራሽነት ችግር በተመለከተ ምላሽ የሰጡት የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ሲዩም በመንግስት ተወሰዱ ያሏቸውን እርምጃዎች ተቃቅሰዋል።
ከሰብአዊ ተቋማት ለቀረበው ጥሪ ትኩረት ለመስጠትና በተለይም ቢሮክራሲያዊ ማነቆዎች በሚል ከተጠቀሷቸው አንጻር የሚደርስባቸውን ፈተናዎች በተመለከተ ምላሽ ተሰጥቷል። በርግጥ ውጤታማና የተቀላጠፈ የሰብአዊ እርዳታ ሂደት እንዲኖር የእርዳታ መኪናዎች ይፈተሹባቸው የነበሩ 7 ጣቢያዎች ቁጥር ወደ 3 ዝቅ እንዲል ተደርጓል።
ይሄ ሆኖ በአካባቢው አሁንም የጸጥታ ስጋት መኖሩን ቢለኔ ሲዩም አመልክተዋል። ለዚህ ተጠያቂው ግን ጦርነቱን ወደ አጎራባች ክልሎች ያመጣው አካል ነው በማለት ነው ያብራሩት።
ነገር ግን አሁንም በአካባቢው በህወሓት የሚካሄድ ሰርጎ ገብነትና ጦረኝነት አለ እና ለሰባዊና እርዳታ ድርጅቶች ሁኔታውን አስቸጋሪ እያደረገ ያለው የህወሓት ጦረኛ ባህሪና ተፈጥሮ ነው። እንዲያውም ከጥቂት ሰዓታት በፊት የአሜሪካ ዓለም አቀፍ ተራድኦ ድርጅት USAID ከተባበሩት መንግስታት የሰባዊ እርዳታ ማስተባበሪያ ቢሮ UN OCHA ጋር የጋራ መግለጫ አውጥቷል። የሰባዊ እርዳታ ሰራተኞች በትግራይ ክልል እንደተገደሉባቸው በመግለጽ አንዳንዶቹ መንግስት የተናጠል የተኩስ አቁም ካደረገና የፌደራል ኃይሎች ከትግራይ ከወጡ በኋላ የተፈጸሙ ናቸው። ስለዚህ ጥያቄዎቹ መቅረብና ጫናው መደረግ ያለበት ሰባዊ ድጋፍ ተደራሽ እንዳይሆንና አስቸጋሪም እንዲሆን ባደረጉ ተዋናዮች ላይ ነው።
የተባበሩት መንግስታት ድርጅት ዋና ጸሐፊ ረዳት ቃል አቀባይ በትናንቱ መግለጫቸው በግጭቱ እየተሳተፉ ያሉ ወገኖች ሁሉ ያልተገደበ የእርዳታ አቅርቦት እንዲፈቅዱና እንዲያመቻቹ ጥሪ አቅርበዋል። ህወሓት በበኩሉ ለእርዳታ አቅርቦት መስተጓጎል ተጠያቂ የሚያደርገው የኢትዮጵያን ፌደራል መንግስት መሆኑ ይታወቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ነው። ወደ ተከታዩ ዘገባ እናልፋለን። የኢትዮጵያ ነጻነትና ሰላም የኬንያ ትልቁ ሰላም ነው ሲሉ የኬንያ የውጭ ጉዳይ ሚኒስትር መናገራቸውን የኢትዮጵያ የውጭ ጉዳይ ሚኒስቴር ገለጸ። ጠቅላይ ሚኒስትር አብይ አህመድ በዚህ ሳምንት በሁለት የአፍሪካ ሀገሮች ያደረጉት ጉብኝት ስኬታማ እንደነበርም የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ በዛሬው ሳምንታዊ መግለጫቸው አስታውቀዋል። መግለጫውን የተከታተለው መለስካቸው አማሃ ተከታዩን አጠራ ያለ ዘገባ ያስደምጠናል።
የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በጠሩት ጋዜጣዊ ጉባኤ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ዛሬ ከጎረቤት ኬንያ የውጭ ጉዳይ ሚኒስትር ጋር ባካሄዱት ውይይት ላይ አተኩረዋል። የኬንያ የውጭ ጉዳይ ሚኒስትር ዋሜራ ሙቾዶ በአዲስ አበባ ዛሬ ጠዋት ከምክትል ጠቅላይ ሚኒስትርና ከውጭ ጉዳይ ሚኒስትር ደመቀ መኮንን ጋር ባደረጉት ቆይታ በኢትዮጵያ ወቅታዊ ሁኔታ ላይ በተለይም በሀገሪቱ ሰሜናዊ ክፍል በትግራይ ክልል ስላለው ሁኔታ የኢትዮጵያው ሚኒስትር ሰፊ ገለጻ አድርገውላቸዋል ብለዋል አምባሳደር ዲና ሙፍቲ። የታላቁ ህዳሴ ግድብ ጉዳይ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት በተነሳበት ወቅትም ኬንያ ለኢትዮጵያ የሰጠችውን ድጋፍ አንስተው ደመቀ መኮንን ምስጋናቸውን እንደገለጹ ላቸው ታውቋል። የኬንያ ውጭ ጉዳይ ሚኒስትርም በበኩላቸው አገራቸው ምንጊዜም ከኢትዮጵያ ጎን እንደምትቆም በሰፊው መግለጻቸውን አምባሳደር ዲና ሙፍቲ አንስተዋል።
እኚህ ሚኒስትር በዚህ ውይይት ላይ ካነሷቸው ዋና ዋና ነገሮች መካከል አንደኛው የኢትዮጵያ ነጻነት፣ የኢትዮጵያ ሰላም የኬንያ ትልቁ ሰላም እንደሆነ፣ የኢትዮጵያ እድገት፣ የኢትዮጵያ ብልጽግናና የኬንያ እድገትና ብልጽግና የኢትዮጵያ መሆኑን ተወራራሽ መሆናቸውን ያላቸውን ዝምድና አንስተው ምንጊዜም ኢትዮጵያን በሚመለከት በኬንያ በኩል ማወላውል ድጋፍ እንደሚሰጥ አንስቶ አረጋግጧል። ያሉትም ችግሮች ተገቢ መፍትሄ፣ ገንቢ መፍትሄ እንዲያገኙ በተለይ በኢትዮጵያ በኩል በኢትዮጵያ አመራር በኢትዮጵያ መንግስት በኩል መፍትሄ እንዲሰጥ፣ ለምሳሌ ህዳሴ ግድብ በአፍሪካ ማዕቀፍ እንዲፈታ ያላቸውን ጽኑ ፍላጎት፣ የህዳሴ ግድብ የማንም ጉዳይ እንዳልሆነ የአፍሪካ ጉዳይ እንደሆነ በአፍሪካ ማዕቀፍ መፈታት እንዳለበት፣ ከሁሉ በላይ ደግሞ ሶስቱ ሀገሮች ይህን መፍታት እንዳለባቸው አጽንኦት ሰጥተው በዚህ አቅጣጫ ስራ እንደሚሰሩ አንስተዋል። የሰሜኑ ጉዳይም እንደዚሁ በኢትዮጵያዊ ማዕቀፍ ጉዳዩ እንዲፈታ ያላቸውን ፍላጎት ምንጊዜም በሁሉም መድረኮች በኢጋድ መድረክም በአፍሪካ ህብረትም በተባበሩት መንግስታት ድርጅት መድረክም ከኢትዮጵያ ጎን እንደሚቆሙ ነው ያነሱት።
ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት መጨረሻ ቀናት በሩዋንዳ እና በዩጋንዳ ያደረጉት ጉብኝትም የተሳካ እንደነበረ አምባሳደር ዲና ሙፍቲ ተናግረዋል።
የክቡር ጠቅላይ ሚኒስትራችን የጎረቤት ሀገሮች በተለይ በሩዋንዳና በኡጋንዳ ያደረጓቸው ጉብኝቶች ናቸው። በዚህ ጉብኝት ከሁለቱም ሀገሮች መሪዎች ጋር ያው በባይላተራል እና በቀጠናዊ ጋራ ጉዳዮች ጋር ውይይቶች አካሂደዋል። በኢትዮጵያና በእነዚህ ሀገሮች መካከል ያለውንም ግንኙነት ይበልጥ ማጠናከር በሚቻልባቸው መንገዶች ላይ ምክክር ተደርጓል። ጉብኝቱ የተሳካ ነበር ማለት ይቻላል። በተለይ የጋራ ቻሌንጆቻቸው የጋራ እድሎች ምንድን ናቸው ሪጅን ውስጥ የሚለውን ነገር ነው የተነጋገሩት። በዚሁ ደረጃ ከጅቡቲ ፕሬዚደንትም ጋር በስልክ ውይይት አካሂደዋል።
ከዚህ በተጨማሪም ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ከህንድ የውጭ ጉዳይ ሚኒስትር ጋር በስልክ ያደረጉትን ውይይትም ተጠቃሽ እንደሆነ ቃል አቀባዩ ገልጸዋል። በዚህ ሳምንት ውስጥ ከሳውዲ አረቢያ፣ ከታንዛኒያና ከኤደን ከ2000 በላይ ኢትዮጵያውያን ስደተኞች ወደ ሀገራቸው መመለሳቸውም ታውቋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ተከታዩ ዘገባ እናልፋለን። የኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች መጪው አዲስ ዓመት የሀገር ሰላም አንድነትና ሉዓላዊነት የሚጠበቅበት ዓመት እንዲሆን የአምስት ቀናት የጸሎትና የምህላ ጊዜ አወጁ። ለይቅርታና ለእርቅ የሚበጁ ነጻ መድረኮችን እንዲያዘጋጁም የፌዴራል መንግስቱን ከፍተኛ ባለስልጣናት አሳሰቡ። ወዳጅና አጋር ሀገሮች ሰብአዊ እርዳታቸውን እንዲቀጥሉ ጠይቀው የሀገር ሉዓላዊነትን ከሚጥስና የሕዝብን ክብር ከማይመጥን ተግባር እንዲቆጠቡም አሳሰቡ። ይህንንም ዘገባ የሚያስደምጠን መለስካቸው አማህ ነው።
የሃይማኖት ተቋማቱ ጉባኤ የበላይ ጠባቂ አባቶች በአንድነት ያወጡት መግለጫ እንደሆነ በተገለጸው ጽሑፍ እንደተመለከተው በዓመቱ የታዩት ክፋቶችና ሀገራዊ ተግዳሮቶች አብቅተው አዲሱ የ2014 ዓመተ ምህረት የሀገራችን ሉዓላዊ ክብሯ የተጠበቀበት የኢትዮጵያውያን ሰላምና አንድነት የተጠናከረበት እንዲሆን ሲሉ ጽኑ ተስፋቸውንና የአዲስ ዓመት ምኞታቸውን ገልጸዋል። የሃይማኖት አባቶቹ አክለው የላቀ በጎነትና መልካምነት ለሀገር ሰላም፣ አንድነት፣ ሉዓላዊነትና ክብር በሚል መሪ ቃል ከጳጉሜ 1 እስከ 5 ያሉትን ቀናት ልዩ አገር አቀፍ የጸሎትና የምህላ ቀናት እንዲሆኑ በሀገርም በውጭም ለሚኖሩ ሁሉም ኢትዮጵያውያን አማኞች እንደየእምነታቸው ስርዓት ወደ ፈጣሪያቸው አጥብቀው እንዲጸልዩ ጥሪያቸውን አቅርበዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ታደለ
እኛ የሃይማኖት አባቶች የፈጣሪን ረድኤትና አጋዥነት ከልብ በመሻት ወደ ፈጣሪያችን ከመጮ ከመጣራትና ከማልቀስ ሌላ ምንም አይነት ስጋዊ መሳራ የሌለም በመሆኑና ይህንንም ለፈጣሪያችን በፍጹም መታመንና መተማመን ካደረግነው ፈጣሪያችን እንደሚሰማን በርግጥ ስለምናምንና ይህንን ስለምናስተምር በሀገር ውስጥም ይሁን ከሀገር ውጭ የምትኖሩ ኢትዮጵያውያን ሁላችሁም ከጳጉሜ 1 እስከ 5 ቀን 2013 ዓመተ ምህረት ሀገር አቀፍ ልዩ የጸሎት መርሃ ግብር ያወጅን መሆኑን እየገለጽን በቀናቱ ሁሉም እንደየእምነት ስራታችሁ ስለ ሀገራችን እና ስለ ወገኖቻችን አጥብቃችሁ እንድትጸልዩ ምህላ እንድታደርጉ በአጽንኦት እየጠየቅን በተለይም ጳጉሜ 1 ቀን ሰኞ ከጸሎቱ በተጨማሪ ልዩ ጾምን በመጾም ሁላችሁም በጸሎት እንድትበረቱ በፈጣሪ ስም እንጠይቃለን።
ኢትዮጵያውያን የማይሻርና የማይነወጥ ለዘመናት የቆየ ጠንካራ የጋራ ማንነት ያላቸው ህዝብ መሆናቸውን የሚናገረው ይህ መግለጫ የህዝቡ የጋራ ማንነትም የታነጸውና የተዋቀረው በሃይማኖታዊ አስተምህሮና በጠንካራ ሀገራዊ ሉዓላዊነት ክብርና ለዚሁም ሲባል በፍቅር በተከፈለ የደም መስዋዕትነት ስለሆነ በቀላሉ የሚናድ አይደለም ይላል። ይህም አንድነትና ሉዓላዊነት ተጠብቆ እንዲዘልቅ በሰላምና በመከባበር ህዝቡ እንዲኖር አባቶቹ ጥሪ አቅርበዋል። አሁን በትግራይ ለተከሰከሰውም ጦርነት መፍትሄ ሀገራዊ መግባባትን መፍጠር አስፈላጊ መሆኑን በማመልከት ማሳሰቢያቸውን ለፌዴራሉ ባለስልጣናት ሰንዝረዋል።
የተከበራችሁና የተወደዳችሁ የፌዴራል መንግስት ከፍተኛ ባለስልጣናት መንግስት ሰኔ 21 ቀን 2013 ዓመተ ምህረት በትግራይ አካባቢ የነበረውን የጦርነት ሁኔታ እንዲያበቃ የተናጠል የተኩስ አቁም በማወጅ ለሰላም ያለውን ፍላጎትና ዝግጁነት በተግባር ያሳየበት መሆኑና እንደ መንግስትም ኃላፊነቱን ለመወጣት የወሰደው አቋም የሚደነቅ ነው። ስለሆነም ዛሬም ሰላምን በማስቀደም መርህንና ህጋዊ አሰራርን በከፍተኛ ዲሲፕሊን እንዲረጋገጥ ፍትህ ሳይጓደል ህግና ስርዓት እንዲጠበቅ መንግስታዊ ኃላፊነታችሁን እንድትወጡ በአጽንኦት እንጠይቃለን። በተጨማሪም ሀገራዊ መግባባትን በማጉልበት የሁሉንም ወገን ሐሳብና አመለካከት ያለምንም አድሎ የሚያስተናግዱ ነጻና ግልጽ የውይይት መድረኮች በማመቻቸት በመካከላቸው ፍጹም መከባበር ይቅርታና እውነተኛ እርቅ በማድረግ ኢትዮጵያ እንድትታሻግሩ ከልብ እናሳስባለን። እኛም ፈጣሪ ይረዳችሁ ዘንድ ከልብ እንጸልያለን።
ለተለያዩ የኢትዮጵያ ማህበረሰቦችም የአባቶቹ መግለጫ ጥሪዎችን ያቀርባል። ለዲፕሎማቲክ ማህበረሰቡና ለውጭ ሀገር መንግስታትም እንደዚሁ።
የተወደዳችሁ የዲፕሎማቲክ ማህበረሰብ አባላትና የውጭ ሀገራት መንግስታት አሁን ላይ በሀገራችን የተፈጠረው ችግር በሰላም እንዲፈታ አዎንታዊና ገንቢ ጥረት ለምታደርጉ ወዳጅና አጋር ሀገራት የኢትዮጵያ የሃይማኖት ተቋማት የበላይ አባቶች እያመሰገን በቀጣይም አስፈላጊ የሆኑ የሰብአዊ ድጋፎቻችሁንና ገንቢ ጥረታችሁን ተጠናክሮ እንዲቀጥል እንጠይቃለን። ሆኖም ወቅታዊ ሀገራዊ ችግሩን ከሚገባው በላይ በማስፋትና በመለጠጥ ሚዛኑን ባልጠበቀ መልኩ የሀገራችን ሉዓላዊነትና ክብር በማይመጥን ደረጃ የሚደረጉ ማናቸውም አሉታዊ እንቅስቃሴዎች ፍትህን የማያስጠብቁ መሆናቸውን አውቃችሁ እንዲህ አይነቱ የሀገር ሉዓላዊነት የሚጥስ የህዝብን ክብር የማይመጥን ተግባር የማንቀበልና የምናወግዝ መሆኑን ተገንዝባችሁ ጥንቃቄ እንድታደርጉ እናሳስባለን።
በመጨረሻም በየትኛውም ቦታ ስለ ህዝብ እንድታገላለን የሚሉ ሁሉ ሰብአዊነትን እንዲያከብሩ፣ ንጹሃንን በፍጹም ኢላማ እንዳያደርጉ፣ ለአንዱ ወገን እንድታገላለን በማለት ሌላውን ወገን መጉዳትና ለጥቃት ማጋለጥ እንደሌለባቸው፣ በተጨማሪም ለዘመናት ተጠብቀው በኖሩ ቤተ እምነቶችና የታሪክ ቅርሶች የተሰነዘረውን ጥቃት እንደሚያወግዙ የኢትዮጵያ የሃይማኖት ተቋማት ጉባኤ መግለጫ ይናገራል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ቀጣው ዘገባ እንሰዳችሁ። ዛሬ ሐሙስ ካሜሩንን በመጎብኘት ላይ የሚገኙት የናይጄሪያ ባለስልጣናት ከ1000 በላይ የሚሆኑ የቀድሞ የቦኮ ሐራም ሚሊሻዎች ወደ ናይጄሪያ እንዲመለሱ ጠይቀዋል። መሪያቸው በተገደለበት ባለፈው ግንቦት ወር የተማረኩ በመቶዎች የሚቆጠሩ የቀድሞ ሙስሊም ተዋጊዎችም በካሜሩን ይገኛሉ። የቪኦኤ ዘጋቢ ሞኪ ኤድዊን ኪንደስ ከሰሜን ካሜሩን ማአሮ ተከታዩን ዘገባ ልኳል። ደረጀ ደስታ ያቀርበዋል።
ኡመር ኡስማን ቀዳፈር በናይጄሪያ የቡርኖ ክፍለ ግዛት ገዢ ናቸው። በሰሜን ካሜሩንና ናይጄሪያ ድንበር አቅራቢያ በምትገኘዋ የካሜሩኗ ሜሪ ከተማ የቀድሞ የቦኮ ሐራም ተዋጊዎች ትጥቅ በሚፈቱበት የተሐድሶ ማዕከል ለተዋጊዎቹ ሰላምታ እየሰጡ ነው። ከተዋጊዎቹ ጋር የሚነጋገሩበት ቋንቋ በሰሜን ካሜሩንና ደቡብ ናይጄሪያ አካባቢ ያሉ ሰዎች በሚነጋገሩበት የሃውሳ ቋንቋ ነው። አገረ ገዢው 14 ከሚሆኑ የናይጄሪያ ህግ አውጪዎች፣ የህግ ባለሙያዎችና አስተዳዳሪዎች እንዲሁም የመብት ተሟጋቾች ጋር በመሆን የካሜሩንን ሰሜናዊ ግዛት በዛሬው ዕለት የጎበኙት በፈቃዳቸው ወደ አገራቸው መመለስ የሚፈልጉ የቀድሞ የቦኮ ሐራም ተዋጊ ሚሊሻዎችን ለማግባባት ነበር። እሳቸው በሚናገሩበት ስብሰባ ላይ ከተገኙት የቀድሞ የቦኮ ሐራም ተዋጊዎች መካከል የ34 ዓመቱ ከድር ሐሰን አንዱ ነው። ሐሰን የቦኮ ሐራም ጠንካራ ይዞታ ከሆነችውና በናይጄሪያና ካሜሩን አዋሳኝ ከምትገኘው ሳምቢሳ ባለፈው ነሐሴ ወር አምልጦ የመጣ መሆኑን ይናገራል።
ካዚቱ ዳጅምባና ዳይቢያ አዋዝናቱ አዋ ለመርጅማት ኖቲ
ሐሰን የሚናገረው ባለፈው አመት መጋቢት ወር ላይ በናይጄሪያ የምትገኘውን ኳካ ከተማን ትተህ ወደ ቦርኖ ክፍለ ግዛት ብትሄድ ፍራት አገኛለህ ብሎ የቦኮ ሐራም አዛዥ እንዳታለለው ነው። ይሁን እንጂ ከሳምቢሳ ጫካ ሲገባ ቃል ከተገባለት ስራ ይልቅ የተሰጠው ጠመንጃ ነው። የጂሃድ ጦር ቡድን መሪው አቡባከር ሼካው ከተገደለበት ካለፈው ግንቦት ወር አንስቶ ግን በብዙ መቶዎች የሚቆጠሩ ተዋጊዎች ከሳምቢሳ ጫካ ለማምለጥ ጥረት እያደረጉ ነው።
ሐሰን ያመለጠው ከ35 ተዋጊዎች ጋር ነው። በቻድ ሐይቅ ሰርጥ አካባቢ ከቦኮ ሐራም ጋር ሲዋጋ ለነበረው ለህብረ ብሔራዊው የጋራ ግብረ ኃይል እጁን መስጠቱን ተናግሯል። የግብረ ኃይሉ ቡድን ከኒጀር፣ ካሜሩን፣ ቻድ እና ናይጄሪያ የተውጣጡ ወታደሮችን የያዘ ቡድን ነው። ሐሰን እንደሚለው ከአገራቱ በተውጣጣው ወታደራዊ ጦር ሜሪ ወደሚገኘው ተሐድሶ ማዕከል የተወሰደ መሆኑን ተናግሯል። ሚዲጂያዋ ባክሪ በካሜሩን ሰሜናዊ ከተማ ከናይጄሪያ ድንበር አቅራቢያ ከምትገኘውና የቦኮ ሐራም ዋነኛ መንቀሳቀሻ ስፍራ መሆኗ የሚነገርላት የቦርኖ ክፍለ ግዛት አስተዳዳሪ ናቸው። ባክሪ እንደሚሉት የቦኮ ሐራም መሪ ሼካው ከተገደሉ በኋላ ካሜሩን በቀድሞ ተዋጊዎች እየተጨናነቀች ነው።
We have more than 1000 Nigerians here.
እዚህ ከ1000 በላይ የናይጄሪያ ዜጎች አሉ። ሁሉም ከቦርኖ ክፍለ ግዛት የመጡ ናቸው። የዝናብ ወቅት ሲያበቃ ወደ ቤታቸው ይመለሳሉ። እዚህ የሚገኙትን ናይጄሪያውያን አጅበው ወደ ቤታቸው እንዲመለሱ ኮሚሽነሩን ወደዚህ ስለላኩልን የቦርኖ ክፍለ ግዛቱን አገረ ገዢ ባባጋና ኡማራን እናመሰግናለን።
ወደ ናይጄሪያ መመለስ የሚፈልጉ የቀድሞ የቦኮ ሐራም ተዋጊዎች ከቦርኖ ክፍለ ግዛት መመዝገብ የሚችሉ መሆኑን ባክሪ ተናግረዋል። ይሁን እንጂ ሰሞኑን በካሜሩንና ናይጄሪያ ድንበር አቅራቢያ በከባዱ እየጣለ ያለው ዝናብ የቀድሞቹን ተዋጊዎች በዚህ ሳምንት ወደ ናይጄሪያ የመመለሱን ስራ አክብዶታል። ናይጄሪያና ካሜሩን በናይጄሪያ ዋና ከተማ አቡጃ እንደ አውሮፓ አቆጣጠር ከነሐሴ 26 እስከ ነሐሴ 28 ባደረጉት የጋራ ደህንነት ስብሰባ የቀድሞ የቦኮ ሐራም ተዋጊዎችን ወደ ናይጄሪያ መመለስ ስለሚቻልበት ሁኔታ ለማመቻቸት ተስማምተዋል። የቦርኖ ክፍለ ግዛት ምክትል ገዢ የሆኑት ኡማር ኡስማን ቀዳፉር የቀድሞ ተዋጊዎቹ ከፍተኛ ዝናብ ጋብ በሚልበት የህዳር ወር ወደ አገራቸው ናይጄሪያ ይመለሳሉ ብለዋል።
I know your facilities are overstretched. We'll try as much as possible.
የታድሶ ተቋሞቻችሁ እንደተጨናነቁ ይገባናል። እዚህ እጃቸውን ሰጥተው የሚገኙ የቦኮ ሐራም አባላት ወደ አገራችን ናይጄሪያ እንዲመለሱ ለማድረግ የተቻለንን ሁሉ እናደርጋለን። ስለዚህ ካሜሩንም ትጥቅ በሚፈቱበት የታድሶ ማዕከሏ በቂ ስፍራ እንዲኖራት ያስችላታል። ለሁሉም ለዜጎቻችን ስላደረጋችሁት ነገር ሁሉ እናመሰግናለን።
በካሜሩን የሚገኘው የታድሶ ማዕከል በቀድሞ የቦኮ ሐራም ተዋጊዎች በመጨናነቁ ናይጄሪያ በነሐሴ ወር ውስጥ ወደ አገራቸው መልሳ እንደምትወስዳቸው ቃል ገብታ ነበር። የካሜሩንም ባለስልጣናት ከዚያው ካሜሩን ከቻድና ከናይጄሪያ የመጡ የቀድሞ የቦኮ ሐራም ተዋጊዎችን በታድሶ ማዕከሉ እያስተናገዱ መሆኑን አስታውቀዋል።
Yeah. የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ምሽት ዝግጅታችንን ነው እየተከታተላችሁ ያላችሁት። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። የዌብና የማህበራዊ መገናኛዎቻችን አቀናባሪ አበባየው ገበያው ናት። አሁን ወደ ሁለተኛው አጋማሽ ከማለፋችን በፊት በጥላሁን ገሰሰ አምሳሏ ዜማ ጥቂት እረፍት እናድርግ። አድማጮች ስርጭታችን በዌብሳይታችን amharic.voenews.com ላይ እየተላለፈ ይገኛል። በአትቪዮ አማሪክ የፌስቡክ ገጻችን እንዲሁም ደግሞ ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ እንደመጣለን። አሁን ወደ ተከታዩ ዘገባ እናልፋለን። የአማራ ክልል የሃይማኖት ተቋማት ጉባኤ አባቶች ሰሞኑን በከባድ መሳሪያ ጥቃት ጉዳት የደረሰበትን የጨጨሆ መድኃኔዓለም ቤተክርስቲያን ዛሬ ጎብኝተዋል። ጉባኤው በእምነት ተቋማት ላይ የሚደረገውን ጥቃት አውግዞ የሁሉም ሃይማኖቶች ተከታዮች ቤተክርስቲያኒቱን መልሶ ለመገንባት በሚደረገው ጥረት እንዲሳተፉ ጥሪ አቀርቧል። አስቴር ምስጋናው ዝርዝሩን ታስደምጣናለች።
በያዝነው ሳምንት መጀመሪያ ነበር የፈለገ ፀሐይ በቅሎ አግት ጨጨሆ መድኃኔዓለም ደብር በህወሓት ታጣቂዎች በተደጋጋሚ በተተኮሰ ከባድ መሳሪያ ጉዳት እንደደረሰበት የተገለጸው። የጉዳቱን መጠን ለመመልከት የአማራ ክልል የሃይማኖት ተቋማት ጉባኤ መሪ አባቶች ዛሬ ወደዚያው ሄደው ነበር። የአማራ ክልል የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሰይድ መሐመድ በእምነት ተቋማት ላይ የሚደረግ ጥቃት ህዝብን ከመናቅ የሚመጣ ተግባር ነው ብለዋል። ይህ መጥፎ አጋጣሚ የሁሉንም ሃይማኖቶች ህብረትን እንዲያጠናክር ሲሉ ጥሪ አቅርበዋል።
አጥፊ ቡድን በእምነት ቤቶች ላይ የሚያደርሰው ጥፋት ከጊዜ ወደ ጊዜ እየጨመረ ስለመጣ እንዲህ አይነት ቤተ እምነቶችን ማፍረስና ማውደም ደግሞ በሌሎች ሀገራትም የማይከናወን ነገር ነው። በእኛ ሀገር ግን እምነትን ከእምነት ለማጋጨት ተቸችሎ የሚኖረው ማህበረሰብ ቅሬታ ለመፍጠር ታልሞ የተሰራ ስለሆነ እንደው ሄደን መጎብኘት አለብን በሚል ዛሬ ሄደን አይተናል። በጣም በጥይት ተበሳስቷል። ጣራው ሁሉ በጣም ተመቷል ጥይት። ሌላውም እንዲሁ ግድግዳውን በሙሉ በሳስተውታል። ከባድ ጉዳት ነው የደረሰበት። መስታያቱ ሁላ ረጋግጧልና ተጎዳውን ቤተክርስቲያን መልሶ መገንባት ላይ ህዝቡ እንዲረባረብ ጥሪ ለማስተላለፍ ነው እዚያም የተገኘ ነው። በዚሁ አጋጣሚም ክርስቲያኑ ህብረተሰብ ብቻ ሳይሆን ሁሉም የሀገራችን ሰው ይሄ ታሪካዊ ቤተክርስቲያን ነው፣ ታሪካዊነቱን ጠብቆ እንዲቀጥል ለማድረግ አፈላጊው ሁሉ ድጋፍ ህዝቡ እንዲያደርግ ጥሪ በዚህ አጋጣሚ ለማስተላለፍ እወዳለሁ።
በሌላ በኩል በየትኛው ማውደውጃ የሃይማኖት ተቋማት ላይ ልዩ ጥበቃ እንደሚደረግ ያወሱት የወንጌላውያን አብያተ ክርስቲያናት ህብረት ዋና ጸሐፊ መጋቤ ገብሬ አሰፋ ሀገሪቱ ውስጥ እየታየ ነው ያሉት የዚህ ተቃራኒ ሁኔታ መወገዝ ያለበት አድራጎት እንደሆነ አሳስበዋል። የሁሉም ሃይማኖቶች ምእመናን በዚህ ሊተሳሰቡ እንደሚገባ መክረዋል።
ስለዚህ ጨጮ መድኃኔዓለም ላይ በተለይ መጠን በአካል ካየን በኋላ በአድ የሚባሉትም እንኳ እንዲህ አይነት ቦታዎች ላይ የሚያከብሩበት ሁኔታ አለና በጣም ልብ የሚሰብር ነው። ይህን ጥፋት ያጠፉ ሰዎችም የመጡበት አካባቢ እምነት አለን የሚሉ ሰዎች ናቸው እና በቀል ቢሆን በቀል እዚህ ቤት ላይ ቤተክርስቲያን ላይ ጸሎት ቤት ላይ እንዴት ነው የሚፈጸመው? ክፉን ነገር ወደ በጎነት መቀየር የእኛ ድርሻ ነው የሚሆነው እና ምናልባት ለመለያየት የተለያየ ነገር ለማድረግ ነው የታሰበው። ግን ከዚህ በፊት እንደሚባለው እስላሙ ቤተክርስቲያን እንደመስራት ያቀብል ነበረ በታሪክ ነው። አሁን ደግሞ በእኛ ዘመናችን ደግሞ ምናልባት እንዲህ አይነቶቹ ድሎች ሌላ መቀራረብ፣ ሌላ ልዩነቶችን የበለጠ የምናጠብበት አጋጣሚ ይፈጥራል። ስለዚህ ሃይማኖት ተቋሙ በዚህ ጉዳይ የራሱን የአብሮነት ድርሻ እንደሚወጣ ነው የምናስበው። ሀሳባችን እንደዚያ ነው።
ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መልአከ ምሕረት ፈለገ ጥበብ አንዷለም በታሪካዊ የጨጮሆ መድኃኔዓለም ቤተክርስቲያን ላይ ጉዳት መድረሱ እንዳሳዘናቸው ገልጸው ምእመኑ መልሶ ለመገንባት በሚደረገው ጥረት እንዲተባበር ጥሪ አቅርበዋል።
ጥንታዊና ታሪካዊ የሆነ ቤተክርስቲያን መመታቱን አይተናል። ጉዳት ደርሶበታል። ሌሎችም በነፋስ መውጫ አካባቢ ያሉ ሆስፒታል አለ፣ ንብረት ኃይል አለ። እሱን ሁሉ አይተናል። ቤተክርስቲያኑ የአንድ አካባቢ ብቻ አይደለም፣ የኢትዮጵያን ታሪክ የያዘ ቤተክርስቲያኑ በአምስተኛው ምዕተ ዓመት የተመሰረተ ታላቅ ቤተክርስቲያን ነው እና ታሪካዊ ቤተክርስቲያን ስለሆነ በዲሳቶች ሰውን አስተባብረን ለመሳተፍ ነው ያሰብን። የሚረዱ ሰዎችም አሉ፣ ተፈናቃዮች። እነዚያን ደግሞ ምዕመናን እያስተባበር እርዳታ አጠራረግ በዚህ ሁሉ ነው እንግዲህ የሚያስብ ነው።
የፈለገ ጸሐይ በቅሏግት ጨጮሆ መድኃኔዓለም ቤተክርስቲያን የተመሰረተው በሶስተኛው መቶ ክፍለ ዘመን እንደሆነ ይነገራል። ከተለያዩ አካባቢዎች ተመሳሳይ ወንጀላዎች በሚሰሙበት መንግስት በሽብርተኝነት በፈረጀው ህወሓት የሚመሩት ራሳቸውን የትግራይ ኃይሎች ብለው የሚጠሩት ታጣቂዎች ቃል አቀባይ ተዋጊዎቻቸው ታሪካዊ ቅርሶች ላይ ጥቃት እንደማያደርሱና እንዲያውም እንደሚንከባከቡ ተናግረው ነበር። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አድማጮች፣ ተከታዩ ዝግጅታችን ባህልና ማህበረሰብ ነው። በዛሬው የባህልና ማህበረሰብ ዝግጅታችን በአዲስ አበባ ለአምስት ቀናት የተካሄደው የቲያትር ፌስቲቫልን የተመለከተ ዝግጅት ይሆናል። ይህ ፌስቲቫል ዘርፉን ለማነቃቃት አሻራውን ጥሎ ማለፉን አዘጋጆቹ ገልጸዋል። ከነሐሴ 21 ጀምሮ ለአምስት ቀናት በተካሄደው ሀገር አቀፍ የቲያትር ፌስቲቫል የተለያዩ ዘውጎች ያሏቸው በርካታ ቆየት ያሉና አዳዲስ ቲያትሮች በነጻ ለእይታ ቀርበዋል። ካንጋፋዎቹ በተጨማሪ ተስፋ የሚጣልባቸው በርካታ ተዋናያንም በትልልቅ መድረኮች የታዩበት ይህ ፌስቲቫል የተቀጣቀዘውን የኢትዮጵያ ቲያትር ኢንዱስትሪ ከማነቃቃት አንጻር ከፍተኛ ሚና እንዳለው የፌስቲቫሉ አዘጋጆችና ታዳሚያን ተናግረዋል። የኢትዮጵያ ዘመናዊ ቲያትርን 100ኛ ዓመትን በማስመልከት የተካሄደውን ይህንን ፌስቲቫል በተመለከተ ኬኔዲ አባተ የተለያዩ አካላትን አነጋግሮ ለዛሬው የባህልና ማህበረሰብ ዝግጅት ሰዎችን እንደሚከተለው አጠናቅሮታል።
እስኩላችን ቶሎ የመጣችሁ ማለት ራሳችሁ ነው። ሁሉም ነገር ወደሰው ነው ይላል። እኔ አንተስ
የኢትዮጵያ ዘመናዊ ቲያትር የተጀመረበትን 100ኛ ዓመት በማስመልከት ከአርብ ነሐሴ 21 እስከ 25 ለአምስት ቀናት የተካሄደው ሀገር አቀፍ የቲያትር ፌስቲቫል በርካታ ነባርና አዳዲስ ቲያትሮች ለእይታ የቀረቡበት ነው። አርብ ከሰዓት በፖሊስ ማርሽ ባንድ የሙዚቃ ዝግጅት ደመቅ ብሎ በብሔራዊ ቲያትር በተጀመረው በዚህ ፌስቲቫል ላይ በራሱ በፌደራል ፖሊስ የቲያትር ክፍል በእለቱ ከቀረበው ሊነጋ ነው የተሰኘ ቲያትር ጀምሮ ቆየት ያሉትን ባቢሎን በሳሎን፣ እያዩ ፈንገስ፣ ሀሁ ወይም ተመልክቶ የአልማዝ ቀለበትና ጥቁር እንግዳን ጨምሮ አባጂፋር ለመፈወይ የተሰኘው የኦሮሚያ ቲያትር እንዲሁም ከአዳዲሶቹ ሞአዊትና ጥያቄን የመሳሰሉ የተለያዩ ዘውጎች ያሏቸው ቲያትሮች በሰባት ቲያትር ቤቶችና ሲኒማዎች ታይተዋል። በዚህ ፌስቲቫል በትወናው ዓለም ረጅም ልምድ ካላቸው አንጋፋ የቲያትር ጠቢባን በተጨማሪ በተከታተለው የኢትዮጵያ ቲያትር ኢንዱስትሪ ላይ ነፍስ ይዘራሉ ተብለው ተስፋ የሚጣልባቸው በርካታ ጀማሪ ተዋንያንና የቲያትር አዘጋጆችም ተስተውለዋል። የተዘነጉ ችግር ፈቺ ኢትዮጵያዊ ሴቶች ላይ ትኩረት በማድረግ የተዘጋጀው ጥያቄ የተሰኘ ሙዚቃዊ ቲያትር በጀማሪ ወጣት የቲያትር ባለሙያዎች ለመድረክ ከበቁ ተወዳጅ ቲያትሮች አንዱ ነው። የቲያትሩ ረዳት አዘጋጅ ወጣት ተስፋ ለገሰ የፌስቲቫሉ አጋጣሚ ለቀጣይ ስራቸው አዲስ በር እንደከፈተላቸው ይገልጻል።
ጀማሪ ብንሆንም የቲያትር ባለሙያዎች እንደመሆናችን መጠን መቶኛ አመቱ ላይ መሳተፋችን ለኛ ታሪክ ነው፣ አንደሱ ታሪክ ነው። ሁለተኛ ደረጃ ደግሞ እንደዚህ አይነት ትላልቅ መድረኮች ላይ ከሰዎች ጋር ማቅረባችን ለኛ ትልቅ ልምድ ነው። ገና ከሆነ ብዙ ሰዎችን አግኝተንበታልና ይሄ ነገር ደግሞ ብዙ በሮችን ያስከፍትልናል ብለን ደግሞ እናስባለን።
ከጥያቄ ቲያትር ተዋንያን መካከለ የሆኑት የ21 አመቱ ወጣት ሰላምና የ19 አመቱ አብርሃም መኮንን ፌስቲቫሉ ከሙያ ተላላቆቻቸው ልምድ እንዲቀስሙ እንዳስቻላቸውና የነገ ተስፋቸውን እንዳለመለመ ተናግረዋል።
እንደዚህ አይነት ስራዎች ከተላላቆቻችን የምንማራቸው ነገሮች አሉ። አሁን ብሔራዊ ቲያትርም የመክፈቻው ቀን ትንሽ ነገሮች አሳይተን ነበርና ጀማሪም እንደመሆናችን መጠን ከነሱ ነገር ያያየን ራሳችንን እናደረጅበታለን። ተላላቆቻችን አሁን እየመሩን ያሉ ሰዎች የቲያትሩን ነገር አበርትተው አጠንክረው እንዲዙት በዛውም ልክ ደግሞ ለተመልካቾች እየገቡ እንዲመለከቱ አስተላልፋለሁ መልእክቴ።
ቲያትራችን እንግዲህ እንዳያችሁት እናንተም ወዲንሱም እንዳየው አሪፍ አቀባበል አለውና ለቲያትር ተዋናዮችና ተመልካቾች መናገር መፈልገው ነገር ቲያትር በጣም በባህሪ ፈታኝ ስለሆነ ተስፋ የመቁረጥ ነገር አለ። ያንን ነገር አሸንፉና አብራችሁን በቀጥሉ ደስ ይለኛል።
የቲያትር ተውኔቶችን ለመመልከት በአገር ፍቅር ቲያትር ከተገኙ ታዳሚያን መካከለ የሆኑት ሙልጌታ በርሁንና ዮሴፍ አበበ ፌስቲቫሉ የተዳከመውን የኢትዮጵያ ቲያትር ዘርፍ ከማነቃቃት አንጻር ከፍተኛ ሚና እንዳለው ስለመታዘባቸው አስተያየታቸውን አካፍለውኛል።
ቲያትር በሀገራችን እጅግ በጣም የመውረድ አዝማሚያ ወይም ደግሞ የተመልካች የማጣት አዝማሚያ እየታየበት ነው። አሁን ግን ይሄን ፌስቲቫል ምክንያት በማድረግ የቲያትር መነቃቃት ይፈጠራል ብዬ ተስፋ አደርጋለሁ። እሱንም የሚያሳዩ ምልክቶች አይቻለሁ። ለምሳሌ በብሔራዊ ቲያትር ያየሁት የተመልካች ቁጥሩ በጣም ከፍተኛ ነው። በሀገር ፍቅር ቲያትር እየታደሰ ነው ቲያትር ቤቱ። ተመልካቹ መሬት ላይ ቁጭ ብሎ የሚያዩ የነበረው ቁጥር ቀላል አይደለም። ወደፊት ተስፋ ሰጭ ልጆች እንደሚገኙ በሚቀጥለው 100 አመት ሊዘከሩ የሚችሉ ልጆች እንደሚገኙ ተስፋ አደርጋለሁ።
ደስ የሚል የሰውን ተመልካች በብዛት ነበረ። ነፃ እንደመሆኑ መጠን ሁለተኛ ከቲያትር የራቀውንም ሰው እንደ መሳቢያ መንገድም ጥሩ እርምጃ ነው ብዬ የማስበው። እኔ ከዚህ በፊት ቲያትር ቤቶች እጀላቅም አይቼም አላቅም፣ ግን እንደዚህ ቲያትር እንደዚህ መሆኑ አዝናኝ መሆኑን ካዩ በኋላ ካሁን በኋላ እንደዚህ የመታደም እድሉ ሰፊ ነው ብዬ አስባለሁ።
በኢትዮጵያ የቲያትር ባለሙያዎች ማህበር ስር በተቋቋመው ስለ ቲያትር የተሰኘ የባለሙያዎች ቡድን አስተባባሪነት የቲያትር ተመልካቾችን ቁጥር በማሳደግ ዘርፉን ማነቃቃትን አላማው አድርጎ የተካሄደው ፌስቲቫሉ ግቡን እንደመታ ከአዘጋጆቹ መካከል የሆነው የአገር ፍቅር ቲያትር ስራ አስኪያጅ አብዱል ከሪም ጀማል ለቪኦኤ ተናግሯል።
መጀመሪያም ስንነሳ ይሄ ፌስቲቫል ያስፈለገበት ትልቁ ምክንያት በሀገራችን ውስጥ የቲያትር እንቅስቃሴ በጣም ተቀዛቅዞ ተዳክሞ የነበረ እንደሆነ በደንብ ሁላችንም እንገነዘባለን እና 100 አመት ዘንድሮ ተብሎ በታሪክ ይታወቃል። የኢትዮጵያ ዘመናዊ ቲያትር አጋጣሚ በታሪክ ሲንከባለል መጥቶ እኛ ዘመን ላይ 100 አመት ሞልቶታልና ይሄንን ለምን በአንድ የመነቃቃት ስልጣን ተጠቀመው በሚል ነው ፌስቲቫሉ የተዘጋጀውና ባሉት 5 ቀናት በቀረቡት ቲያትሮች በተሳተፉ ተሳታፊዎች አማካይነት የተከናወኑ ነገሮች እጅግ በጣም እንዳጠቃላይ የፌስቲቫሉን ሁኔታ ስንገመግመው የተሳካ ፌስቲቫል ነው ብለን ነው የወሰድነው እንደ ፌስቲቫሉ አዘጋጅ።
ሀገራችን የቲያትር ፌስቲቫል መነሻ በማድረግ በሌሎች የኢትዮጵያ አካባቢዎችም ዘርፉን የማነቃቃት ስራዎች መጀመራቸውንም የቲያትር ባለሙያው አብዱል ከሪም ይገልጻል።
አሁን ድሬዳዋ ላይ ተመሳሳይ ፌስቲቫል ይደረጋል። ማርቆስ ላይ እንደዚህ፣ ጎንደር ላይ የተጀመረ ነገር አለ። ሌሎችም ጅማም ቲያትርን ለማህበረሰብ ለሀገር ጥቅም እንዲውል የማድረግ እንቅስቃሴ ተጀምሯል እና ይሄ ነው ትልቁ ሰክሰስ። ይሄንን አጠናክረን ለመቀጠል ነው ትልቅ አላማ አድርገንም የተነሳ ነው። እነሱ ነገሮች ተጀምሯል።
ፌስቲቫሉ ከመድረክ ለረጅም ጊዜ ጠፍተው የነበሩ እንደነኩራባቸው ደነቀና እንየው ደቻሳ ያሉ አንጋፋ ተዋንያን ዳግም ከቲያትር አፍቃሪያን ጋር እንዲገናኙ ያስቻለ መሆኑንም የገለጸው አብዱል ከሪም አዳዲስ ተዋንያን ካንጋፋዎቹ ልምድ እንዲቀስሙ እድል ስለመፍጠሩ ማጫውቶኛል። የኢትዮጵያ ዘመናዊ ቲያትርን 100ኛ ዓመት በማስመልከት የተካሄደው ፌስቲቫሉ ዘርፉን ከእንቅልፉ ለመቀስቀስ የራሱን አሻራ ጥሎ አልፏል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ተከታዩ መሰናዷችን የተፈጥሮ አካባቢ ሳይንስና ህይወት ነው። በአየር ንብረት ለውጥና እጅግ ከባድ የአየር ሁኔታዎች ምክንያት ከአየር ሁኔታ ጋር በተያያዘ የሚደርሱ አደጋዎች ባለፉት 50 ዓመታት ውስጥ መጨመራቸውን የዓለም ሜትሮሎጂ ድርጅት አስታውቋል። ሆኖም በአደጋዎች የተነሳ ለህልፈት የሚዳረጉ ሰዎች ቁጥር ግን ቀንሷል። ድርጅቱ እንደ አውሮፓውያን አቆጣጠር ከ1970 እስከ 2019 ድረስ በአየር ንብረት ለውጥ፣ በንፋስና የውሃ ማዕበሎች ምክንያት የደረሱ የህይወት መጥፋትና የኢኮኖሚ ውድመትን የሚዳስስ ሪፖርት አውጥቷል። ሊሳ ሽላይን ከጄኔቫ ያደረሰችን ዘገባ ነው። ስመኝሽ የቆየ ታቀርበዋለች። የዓለም ሜትሮሎጂ ድርጅት ሪፖርት እንደሚያሳየው ባለፉት 50 ዓመታት ውስጥ ከአየር ሁኔታ ጋር የተያያዙ 11,000 አደጋዎች የደረሱ ሲሆን ከ2 ሚሊዮን በላይ የሚሆኑ ሰዎች ደግሞ ለህልፈት ተዳርገዋል። ከ3 ትሪሊየን የአሜሪካ ዶላር በላይ የሚገመት ንብረትም ወድሟል። ሪፖርቱ አክሎ በተፈጥሮ ምክንያት የሚደርሱ አደጋዎች በ5 እጥፍ መጨመራቸውን ገልጾ በዛ ምክንያት የሚሞቱ ሰዎች ቁጥር ግን በ3 እጥፍ መቀነሱን ይገልጻሉ። የዓለም የሜትሮሎጂ ድርጅት ዋና ጸሐፊ ፔቴሪ ታላስ ስለ ሁኔታው ሲያብራሩ የአደጋ ቅድመ ማስጠንቀቂያ ስርዓቶች ስራ ላይ በመዋላቸውና የአደጋ ጊዜ አያያዝ ስርዓቶችም እየተሻሻሉ በመምጣታቸው የሚሞቱ ሰዎች ቁጥር ቀንሷል ብለዋል። ሆኖም በኢኮኖሚ ላይ የሚደርሰው ውድመት በፍጥነት እያደገ ከመሄዱ በላይ ከዚህ በኋላም የበለጠ እንደሚጨምር አክለው ተናግረዋል።
በአየር ንብረት ለውጥ ምክንያት ወደፊት እጅግ ብዙ ከባባድ የአየር ጸባዮችን እናያለን። ይሄ በአየር ንብረት ላይ የሚታየው አሉታዊ ለውጥ ለአስርት ዓመታት መቀጠሉ የማይቀር ነው። ይህን ለማሻሻል የምናደርገው ጥረት ከተሳካ ይህንን መጥፎ የአየር ጸባይ ማስቆም የምንችለው በ2060ዎቹ ውስጥ ነው። የበለጠ እድለኛ ከሆነን ደግሞ የከባቢ አየር ሙቀት በ1.5 ዲግሪ ላይ እንዲቆም ማድረግ እንችላለን።
የመንግስታቱ ድርጅት ሪፖርት እንደሚያሳየው 90% የሚሆኑት ሞቶች የሚከሰቱት በታዳጊ ሀገሮች ላይ ሲሆን ከ60% በላይ የሚሆነው የኢኮኖሚ ውድመት የሚደርሰው ደግሞ በባለጸጋ ሀገራት ውስጥ ነው። በዓለማችን ላይ በአየር ሁኔታ ምክንያት ከሚደርሱ አደጋዎች ውስጥ እጅግ ገዳይ የሆኑት ድርቅ፣ አውሎ ንፋስ፣ ጎርፍና በከፍተኛ ሁኔታ እየጨመረ የመጣው የሙቀት ሐሩር መሆናቸውም ተገልጿል። እንደ አውሮፓውያን አቆጣጠር ከ1970 ወዲህ ከተከሰቱ አደጋዎች ውስጥ ከፍተኛ ወጪ ያስወጡት 5 አደጋዎች በዩናይትድ ስቴትስ የተከሰቱ ሲሆን ከነዚህ እጅግ የከፋው በ2005 ካትሪና የተሰኘው አውሎ ንፋስ በኒው ኦርሊንስ ግዛት ሉዚያና ከተማ ላይ ያስከተለው ከ163 ቢሊዮን ዶላር በላይ የሚገመት የኢኮኖሚ ውድመት ነው። ይህ በእንዲህ እንዳለ የመንግስታቱ ድርጅት የአደጋ ስጋት ቅነሳ ልዩ ተወካይ ማሚ ኒዙቶሪ የተቀናጀ የቅድመ ማስጠንቀቂያና መከላከያ ስርዓቶች በርካታ ህይወት እያዳነ መሆኑን አስታውሰዋል። እንደ ምሳሌም በአሁኑ ሰዓት ዩናይትድ ስቴትስ ሉዚያና ከተማ ላይ አደጋ እያደረሰ ያለውንና አይዳ የሚል ስያሜ የተሰጠውን አውሎ ንፋስ ጠቅሰው ቀደም ሲል የነበረው ካትሪና አውሎ ንፋስ ከ1800 በላይ ህይወት ሲያጠፋ በአይዳ አውሎ ንፋስ ግን ህይወታቸውን ያጡ በእጅ የሚቆጠሩ መሆናቸውን ገልጸዋል።
What made the difference this time is that the city designed a new
በዚህኛው ላይ ልዩነት ያመጣው ከተማዋ አዳዲስ አውሎ ንፋስና ማዕበል የሚያስከትሉትን ጉዳት መቀነስ የሚያስችል ፍርአት መገንባቷ ነው። ጎርፍን መቋቋም የሚችሉ ግድግዳዎችን፣ በሮችን፣ ግንቦችን ለመገንባት 14.5 ቢሊዮን የአሜሪካ ዶላር በመውጣት ይህንን በመት አመት አንድ የሚከሰት አውሎ ንፋስን ለመቋቋም ችላለች።
የተባበሩት መንግስታት ድርጅት ባለፈው አመት በተፈጥሮ አደጋ ምክንያት 31 ሚሊዮን ህዝብ ከመኖሪያው መፈናቀሉን ያስታወቀ ሲሆን አሃዙ በግጭት ምክንያት ከተፈናቀሉ ሰዎች ቁጥር እየበለጠ እንደሚሄድም አስገንዝቧል። የድርጅቱ የአየር ትንበያ ባለሙያዎችም ሀገራት የሰዎችን ህይወት ለማዳንና በተፈጥሮ አደጋዎች ምክንያት የሚደርሰውን ጉዳት ለመቀነስ ያደጋ መከላከል አቅማቸውን እንዲያጠናክሩ ምክራቸውን ለግሰዋል። በሊሳ ሹሌን ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አድማጮች ዝግጅቶቻችንን አጠናቀን ልንሰናበታችሁ ከአንድ ደቂቃ ያነሰ ጊዜ ቀርቶናል። በዝግጅቶቻችን ላይ አስተያየትና ጥቆማ ሲኖራችሁ በ202 2059942 የውስጥ መስመር 14 በመደወል አስተያየቶቻችሁን በድምጽ በተቀረጸ መመሪያ መሰረት አኑሩ። በፌስቡክ ገጻችን @voamharic እንዲሁም በትዊተር #voamharic ብላችሁ ደግሞ ተከተሉን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የስርጭት መሐንዲሱ ሲድራ ፍራንክሊን ነው። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ደግሞ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። በነገው የአርብ ምሽት ዝግጅታችን እንገናኛለን። ሰላም፣ በደህና ደሩ። Thank you.